ስለ ምርጫው የሚሰሙ አቤቱታዎችና የኢትዮጵያ መንግስት ዝግጅት
የፓርቲዎች ተወካዮች ለዝግጅት ወደ ተለያዩ ከተሞች ሲሄዱ በሌላ ፓርቲ ደጋፊዎችና በመንግስት የጸጥታ አካላት ትንኮሳ እየደረሰባቸው መሆኑን በመግለጽ እየከሰሱ ናቸው። እየተወቀሰ ያለው ደግሞ አንድም በመንግስትነቱ አንድም ደግሞ በተፎካካሪ ፓርቲነቱ ተጽዕኖ ያሳደረ ነው የሚባለው ገዢው ብልጽግና ፓርቲ ነው። ፓርቲው ግን እንደ መንግስትም እንደ ፓርቲም ምርጫው ዴሞክራሲያዊ፣ ነጻ፣ ተአማኒና ውጤቱም ተቀባይነት የሚኖረው እንዲሆን ለማድረግ ከሚመለከታቸው ሁሉ ጋር ተባብሮ ለመስራት እየተጋ መሆኑን ይናገራል። ከምርጫው መምጣት ጋር ተያይዘው እየተሰሙ ያሉ አቤቱታዎችንና የመንግስቱንም ዝግጅት ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች።
ላይ ሚኒስትር አብይ አህመድ የመንግስትነት ስልጣን ከተረከቡ በኋላ አዲሱ ተርሳቸው አስተዳደር መጪው ምርጫ ኢትዮጵያን በሰላማዊ መንገድ ወደ ዲሞክራሲ የሚያሻግራት አዲስ ምዕራፍ መሆኑን በመግለጽ ለሀገራቸው ህዝብ ቃል ኪዳን ገቡ።
ቀጣዩ ሀገር አቀፍ ምርጫ ተአማኒነት ያለው ፍትሃዊ በሆነ መወዳደሪያ ሜዳ ላይ የሚከናወን እውነተኛ ፉክክርና የሀሳብ ፍጭት የሚታይበት እንዲሆን ለማድረግ ከወዲሁ በቅንጅት እንደምንሰራ ላረጋግጥላችሁ እወዳለሁ።
በትክክልና በሰላማዊ መንገድ ከኢትዮጵያ ውጭ ሆነው ትግል የሚያደርጉ ዜጎች ሁሉ ወደ ሀገራቸው እንዲገቡ ማስቻል በጠቅላይ ሚኒስትሩ ከተገቡት ቃሎች ውስጥ አንዱ ነበርና የኢትዮጵያ በሮች ክፍት ሆነው ፖለቲከኞች ወደ ሀገራቸው ገቡ። ደጋፊዎቻቸውም በለልታ ተቀበሏቸው። ጠቅላይ ሚኒስትሩ ምርጫ ቦርድን ገለልተኛ አድርጎ ለማቋቋም ያስችላል ያሉት ሐሳባቸው ማጠናከሪያ የሚሆን ፍጹም ገለልተኛ ነው ያሉትን የቦርድ ሰብሳቢ እጩ አድርገው ለምክር ቤቱ አቀረቡ። ምርጫውን ዴሞክራሲያዊ ማድረግ ኢትዮጵያ ልታልፈው የሚገባ እድል እንዳልሆነም ለምክር ቤት አባሎቻቸው ተናገሩ።
ለሚፎካከሩን ፓርቲዎች እንዲሁም ለመላው የኢትዮጵያ ሕዝብ ከኢትዮጵያን ባሻገር ጉዳይ መከታቸው ባሉሽ አካላት በሙሉ የሚከተለው ምርጫ ዋነኛው ግብ ዴሞክራሲያዊ መሆን ነው። ዴሞክራሲያዊ መሆኑ ሁላችንም በእኩል አሸናፊ ያደርገናል።
በምርጫ 97 በተቃውሞ ፖለቲካ ውስጥ ጉልህ ስፍራ የነበራቸው ወይዘሪት ብርቱካን ሚደቅሳ ፓርላማ ቀርበው እጃቸውን ለመሐላ አነሱ።
ከሀገሪቷና ከህዝቧ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
ቢሮአቸውንም ተረክበው አዲስ ቦርድ አቋቋሙ። አዲስ የምርጫና የፖለቲካ ፓርቲዎች ምዝገባ አዋጅ ጸድቆም ስራ ላይ ዋለ። አሁን 6ኛው የ2012 ዓመተ ምህረት ሀገር አቀፍ ምርጫ የድምጽ መስጫ ቀን ነሐሴ 23 2012 ዓመተ ምህረት እንዲሆን ቀጠሮ ተቆርጧል። ቀጠሮው ከመቆረጡ በፊት ግን ኢትዮጵያ ውስጥ ብዙ ነገሮች ተከስተዋል። የተለያዩ ከተሞች እንዳውዳቸው የሚለያዩ ችግሮችና አለመረጋጋቶች የፈጠሯቸው ቀውሶች ከምርጫው መምጣት ጋር እየተሰሙ ላሉ አቤቱታዎች ቀስቃሽ ምክንያት ሆነው ቆይተዋል። የሚነሱት አቤቱታዎች ምንድናቸው? በተከታታይ ክፍል በሚናቀርበው ዘገባዎች አቤቱታዎቹን እንፈትሻቸዋለን። የኦሮሞ ፌደራላዊ ኮንግረስ ኦፌኮ ከአቤቱታ አቅራቢዎቹ አንዱ ፓርቲ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር መረራ ጉዲና የፓርቲያቸው ሊቀመንበር ናቸው። ለውጦቹ መሬት የነኩ አይደሉም ሲሉ ብልጽግናን መንግስትን ይወቅሳሉ።
ኢህአዴግ አንድ ወደ ኢህአዴግ ሁለት ተለውጫለሁ ይላል፣ ኢህአዴግ ሁለት ደግሞ ወደ ብልጽግና ፓርቲ ተለውጫለሁ ይላል። ግን አሰራሩ ከላይ እስከ ታች ድረስ አሰራሩ ብዙም አልተለወጠ። አካባቢ ባለስልጣናት ከላይ ጥብቅ ትእዛዝ ካልተሰጣቸው በስተቀር ወይም እኛም ማናውቀው ትእዛዝ ተሰጥቷቸው እንደሆነ አላውቅም፣ እንደ ድሮ ነው የሚሰሩ።
ከወዲሁ እዚህ ድምዳሜ ላይ ያደረሳቸውን ምክንያትም ይናገራሉ።
ማሰሩ በስፋት ቀጥሏል። የመንግስት ስራና የፓርቲ ስራ ስላልተለየ ራሱ የመንግስት ሰራተኞች የሚባሉት ፓርቲያቸውን የመንግስት ስራ ረስቶ የራሳቸው ፓርቲ ስራ ፓርቲያችን እንዲያላችሁ ፓርቲያችን እንዲያደረጋችሁ ብሎ ለምሳሌ ስብሰባ መከልከል፣ አሁን ጅማ መረራ የጅማ ህዝብ ሰደበ ብሎ ያንን ሰልፍ የሚያስወጣው የገዢ ፓርቲ አባል የሆነ ጅማ ከተማ ሰልፍ የሚያስወጣው እሱ ነው። እኛ ለምሳሌ ያንን ለማስተባበልን አባሎቻችን ደጋፊዎቻችን ለማስተባበል እንሄዳለን ስንል ደግሞ ደርዘቶ ይጠፋል፣ ይጠበቃሉ፣ ስብሰባ ላይ ናቸው ይባላል፣ ስልጠና ላይ ናቸው ይባላል። እና በአሰራሩ ብዙ ነገር አልተለወጠ።
አባላቶቻቸውና ደጋፊዎቻቸውን ከማሰር ጀምሮ የምርጫውን አቅጣጫ ሊያስት የሚችል ድርጊት መፈጸሙን በሰነድ አያይዘው ለምርጫ ቦርድ ማቅረባቸውን ከሌሎች የፓርቲ አመራሮች ጋር በመሆንም በአካል ሄደው ማስረዳታቸውን ይናገራሉ። በተጨማሪም ደግሞ በኦሮሚያ ክልል በኮማንድ ፖስት እዝ ስር ባሉ ዞኖች መንቀሳቀስ እንዳልቻሉ ይናገራሉ።
አብዛኛው ኦሮሚያ በሚባል ደረጃ አሁን ለምሳሌ 7 ዞኖች፣ 4 የወለጋ ዞኖች እና 2 የጉጂ ዞኖች የቦረና ዞን እነዚህ በኮማንድ ፖስት ስር ናቸው ተብሎ ጋዜያችን ተገድበዋል። ግንዲ ያለው ለምሳሌ ቢሮአችን ተዘግቶ ኮማንድ ፖስቱ ወስዶታል። የቦታው ደግሞ ጠንካራ ናቸው የሚባሉት በሐረር፣ በአርሲ፣ በባሌ፣ በወለጋ፣ በሚሻው አካባቢዎች 68 የሚጠጉ የአካባቢ ስፋት የሚንቀሳቀሱ ባሎቻችን ታስረዋል።
በሌላ በኩል ክስ የሚቀርብበት ብልጽግና ፓርቲ እንደ መንግስትም እንደ ተፎካካሪ ፓርቲም ተግባሩ ሁለት እንደሆነ በሚኒስተር ማዕረግ የፓርቲው የዴሞክራሲ ስርዓት ግንባታ ማዕከል የህዝብና የዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሉ አብዱ ያስታውሳሉ።
ያውን ሰላማዊ ዲሞክራሲያዊና ፍትሃዊ ለማድረግ የምንችለውን ሁሉ እያደረግን ነው። እንደ ገዢ ፓርቲ ሁለት ኃላፊነት አለብን። አንደኛ ገዢ ፓርቲ ነን፣ ሁለተኛ ራሳችንም ተፎካካሪ ተወዳዳሪ ፓርቲ ነን። ስለዚህ ካለብን ድርብ ኃላፊነት አንጻር ምርጫውን ሰላማዊ ዲሞክራሲያዊና አሳታፊ እንዲሆን የምርጫ ስነ ምህዳሩን በዛው ልክ የሰፋ እንዲሆን የምንችለውን ሁሉ በማድረግ ላይ ምን ያለ ነው። ምርጫ አስፈጻሚ ተቋማትን በሰው ኃይል በጀት በቴክኒክ እና በተለያዩ ነገሮች መንግስት የሚችለውን ሁሉ ድጋፍ እያደረገ ይገኛል። ምርጫ ቦርዱም በዛው ልክ አስፈላጊም ሁሉ ዝግጅት በማድረግ ላይ ይገኛል። መንግስትን ማድረግ ያለበትን ማገዝ ያለበትን በማገዝ ላይ ይገኛል። ሁለተኛ ምርጫውን በተመለከተ ምርጫ በተቀመጠው የጊዜ ሰሌዳ መሰረት እንዲካሄድ ቀነ ገደብ ተቆርጦለታል። በቀነ ገደቡ መሰረት የሚሰሩ ስራዎች አሉ። በተቀመጠው የጊዜ ሰሌዳ መሰረት ሁሉም ቅስቀሳ ያደርጋል። ሁሉም የምረጡኝ ዘመቻ ያደርጋል። ከዚህ ወጣ ላይ ደግሞ የሚታዩ አንዳንድ ነገሮች አሉ። እሱ አይቻልም። ከምርጫ ቦርድ ጋር እየተገናኘን የምንሰራቸው ስራዎች አሉ። የህግ የበላይነት የማስከበር ሁኔታዎች አሉ።
አቶ አወሉ ፕሮፌሰር መረራ የሚያነሷቸውን አይነት አቤቱታዎች መሬት ላይ ካሉት ሀቆች ጋር የተጣረሱ ናቸው ይላሉ። ኦፌኮ በፈለገበት ቦታ ሁሉ እንደ ልቡ ተንቀሳቅሶ የፈለገውን ንግግር ማድረግ መቻሉን የአደባባይ መረጃ ነው ይላሉ።
ምሳሌ ኦሮሚያ ክልል ላይ ኦፌኮ ህገወጥ የሆነ ጊዜውን ያልጠበቀ የምርጫ ቅስቀሳ ሲያደርግ ነበር፣ ግን ምንም ችግር አላጋጠመው። በስታዲየም ጭምር ነው ሲያደርጉ የነበሩት። ስለዚህ አገሩ ከውጭ እንደሚወራ ሳይሆን ሰላም ነው፣ ምንም ችግር የለም። ነገር ግን በለውጥ ወቅት ሊያጋጥሙ የሚችሉ አንዳንድ እንቅፋቶች አሉ። እሱን ደግሞ መንግስት በተሻለ ሁኔታ የሴኩሪቲ የደህንነት ኃይሎች የጸጥታ ኃይሎችን ገለልተኛ አድርጎ አደራጅቶ አሰማርቶ ኦልሞስት ከሞላ ጎደል ሁሉም የሀገሪቱ ክፍል በሚባል ደረጃ ሰላምና ጸጥታን በአስተማማኝ ደረጃ እንዲኖር ሁሉም ዜጋ ሁሉም የሀገሪቱ ክልሎች እና ክፍሎች ተንቀሳቅሶ የራሱን ማህበራዊ ኢኮኖሚያዊ እንቅስቃሴን እንዲያደርግ የምርጫ ቅስቀሳን እንዲያደርግ መንግስት ምቹ ሁኔታ እየፈጠረ ይገኛል።
ኦፌኮ በጅማ ገጠመኝ ያለውም ከመንግስትም ሆነ ከብልጽግና ጋር የሚያገናኘው ነገር የለም ይላሉ።
ይሄ በራሳቸው የፈጠሩ ችግር ነው። የጀመረው የምርጫ ቅስቀሳ የሚመስሉ እንቅስቃሴዎች ነበሩ። በዛ እንቅስቃሴ ህዝቡ አካባቢ ቁጣ አለ። አይ እንደዚህ አይነት ስድብና ዛቻ፣ ጥላቻ የምረጩ አመለካከቶችን ይዛችሁ እኛ ጋር አትምጡ የሚሉ አመለካከቶች አሉ ህዝቡ ጋር። ይሄ የህዝብ መፍት ነው። ዞሮ ዞሮ ጅማም ቢሆን ሄዱ እንደዛ ነበሩ። ችግሩ ምንድን ነው? ራሳቸው ቀደም ሲል ከህዝቡ ጋር የነበራቸው ህዝቡን ያለመክበር፣ ህዝቡን በመሳደብ ከዚህ በፊት ታሪካዊ የሆኑ የተመዘገቡ አጀንዳዎች ነበሩ። ስለዚህ መጀመሪያ ይቅርታው ይጠይቅ ወይም ደግሞ አትምጣ ያለው እኛ ሳይሆን ህዝቡ ነው። ስለዚህ ህዝቡን ይቅርታ ጠይቆ ማየት ነው። ይሄ ሌላ ምንም ሌላ ሂሳብ ማወራደድ ሳይሆን ህዝቡን ይቅርታ መጠየቅ። እሱ ከእኛ ጋር የሚገናኙ አይደለም፣ ከመንግስትም ጋር የሚገናኝ አይደለም።
ይታሰራሉ የተባሉ ሰዎችን በተመለከተም ሰዎች በተለይ አሁን በየቦታው ከሚፈጠሩ ግጭቶች ጋር በተያያዘ በተለያዩ ወንጀሎች እየተጠረጠሩ እንደሚታሰሩ ገልጸው ጉዳያቸው እልባት የሚያገኘውም በህግ ነው ሲሉ አስረግጠው ይናገራሉ። ሌላው የፖለቲካ ፓርቲ የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ የፓርቲያቸው አመራሮች በየቦታው እንቅስቃሴ በሚያደርጉበት ጊዜ እንቅፋቶች እንደሚገጥሟቸው ይናገራሉ። አቶ ቀጀላ የፓርቲው አባላት ተደጋጋሚ እስር እንደሚያጋጥማቸው ይገልጻሉ።
ቀሶች እናደርግ በተለይ ከአዲስ አበባ ወደ ክፍለ ሀገር ከአንድ ከተማ ወደ ሌላ ከተማ በሚደረጉ ጊዜዎች በሚደረጉ ዝግጅቶች አንዳንድ ስብሰባዎች ወይንም ደግሞ ቢሮ ለመክፈት ወይም ቢሮ ተከፍቶ ቢሮውን ለመመረቅ በሚደረጉ ዝግጅቶች ላይ የአመራር አባላት ወይንም የድርጅቱ ነባር አባላት ተገታቸው ስራ ሲያከናውኑ ታች ያሉ አካላት አንዳንድ ቦታ ላይ ሁሉም ቦታ አይደለም አልፎ አልፎ አንዳንድ ቦታዎች ላይ ችግሮች አጋጥመውናል። ለምሳሌ ያጋጠመን ስፔሲፊክ የሆነ ያጋጠመ ለምሳሌ አንድ ለሳምንት በፊት ባኩ ለስብሰባ ሄደው ልክ ስብሰባው አካባቢ ሲደረስ ተኩስ ተከፍቶባቸዋል። ተኩስ የከፈቱትን የጸጥታ ኃይሎች ወይም ታጣቂዎችን ማን ነው ያዘዘው? ትእዛዙ ከየት ነው የመጣው? እነዛ ሰዎች ምንድን ናቸው የምለው ማወቅ በጣም አስቸጋሪ ነው። እንደገና አሁንም ባለፉት በሳምንታት ቢሮም ምስራቅ ሸዋ በሶስት የሚባል አካባቢ ቢሮ ለመክፈት የተከፈቱ ቢሮ ለመመረቅ ያለው እዛ ጉቢ ለመድረስ ተኩስ ተከፍቶባቸው ቆሰሉ የሞቱም አሉ። ከዛ በስንት ችግር ነው የአመራር አባላትም ከዛ ምጠው ወደኋላ የተመለሱት። ይህ ምንድን ነው? እንደዚህ አይነት ነገር ከአሁኑ ከተጀመረ ወደ ምርጫው ስንሄድ ምን ሊያጋጥመን ነው?
የብልጽግናው አቶ አወሉ አብዱ ግን እንዲህ ያለው ተደጋጋሚ አቤቱታ ውሃ አይቋጥርም ይላሉ። ምክንያቱም በፖለቲካ አመለካከት የሚታሰር ሰው ኢትዮጵያ ውስጥ የለም የሚል አቋም አላቸው።
በአብዛኛው በሁለት ካርድ ለመጫወት የሚፈልጉ ኃይሎች አሉ። ለምሳሌ ከኦነግ ጋር ታየው። ሌላው በሽፍታ መልክ አካውንት ሆኖ ህዝቡን ጉዳት የሚያደርስበት ሁኔታ አለ። ሌላው እዚህ ሆኖ የተለያየ መንገድ ጋ ውስጥ የሚሳተፍበት ሁኔታ አለ። እንግዲህ ህጋዊና ህጋዊ ያልሆነ አካሄድ ለመከተል የሚፈልጉ ምልክቶች አንዳንድ ቦታዎች አሉ። በህግ በኃይል ነገሮችን ለመፈጸም ህዝብን እና በየደረጃ ያለውን አመራር እጅ የመጠምዘዝ እርምጃ የመውሰድ አንዳንድ ቦታ ምልክቶቹ አሉ። ዞሮ ዞሮ የታሰሩ በአሁን ሰዓት እርግጠኛ ነኝ በያዙት አመለካከት በያዙት የፖለቲካ አቋም ታሰረ የሚል ሰው ካለ ሪፖርት ማቅረብ ይቻላል። ነገር ግን ወንጀል ውስጥ በተለይ ተጠርጥሮ በተለያዩ ወንጀሎች ተጠርጥሮ የታሰሩ የተያዙ ሊኖሩ ይችላሉ። ከዚህ ውጭ ግን በያዙት አቋም በያዙት የፖለቲካ አቋም እየታሰረ እስካሁን እኛ ጋር የደረሰ ሪፖርት የቀረበ የለ የሚል አስተያየት ነው ይለያል።
ሌላው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሁለት ጉዳዮችን ይዞ የቅድመ ምርጫ ቤቱታዎችን ሲያቀርብ ይሰማል። አንደኛው ከአንድ ወር በፊት ጥር 17 ቀን 2012 ዓ.ም ህረት ከአባላቱና ከደጋፊዎቹ ጋር ውይይት ለማድረግ በጎንደር ከተማ ስብሰባ ቢጠራም በአንድ በኩል መንግስት ጸጥታ ለማስከበር ፈቃደኛ ባለመሆኑ፣ በሌላ በኩል ደግሞ ህግና ስርዓትን በማያከብሩ ኢመደበኛ የሆኑ የመንግስት አደረጃጀቶች ከህግና ስርዓት በላይ በመሆናቸው ስብሰባቸው መስተጓጎሉና እንቅስቃሴያቸው እንደተገታ ይናገራሉ። የኢዜማ ምክትል መሪ አቶ አንዷለም አራጌ የጎንደሩን ሁኔታ ሲያብራሩ፣
ጎንደር ላይ እንግዲህ የገጠመን ነገር ምንድን ነው? አስፈላጊውን ነገር ሁሉ አሟልተን ቅስቀሳ ስናደርግ ቅስቀሳው እንዲስተጓጎል ተደረገ። እንደገና ደግሞ ተደዋውለን ቀጠለ። ከዛ በኋላ በስብሰባ ሁለት የተወሰኑ ከአስር እስከ 11 የሚሆኑ ወጣቶች ቪዲዮ ማስረጃም አለን ተሰብሳቢው በተቀመጠበት መሀል ሀሳቡን እንዳይገልጽ እንዳይናገር የማፈን በጩኸት የተሞላ እርስ በርሳቸውም የማይደማመጡበት እኛም እንዳንናገር የሚያደርግ ሁኔታ ተፈጠረ። በኋላ ላይ እንደተረዳ ነው ከአነስተኛና ጥቃቅን እንደዚሁም ደግሞ ከአብን የወረዳው ሊቀመንበር የከተማው የወረዳው ሊቀመንበር የሆነ ግለሰብ እና ደግሞ ይህ መደበኛ ከሆነ የወጣቶች አደረጃጀት የተወከሉ ወጣቶች የነበሩ ስብሰባውን የሚረብሹት ሰው በጨዋነት እየተከታተለ ነበር። ነገር ግን ልጆቹን ማስታገስ አልተቻለም። ፖሊስ ጠራም፣ ፖሊስም ፈቃደኛ አልሆነም። በኋላ የኛ አባላት ስሜት ውስጥ እየገቡ ሲመጡ ግብ ግብ ውስጥ እንዲገቡ አልፈለግንም። በዛ ምክንያት ስብሰባውን መሰረዝ ነው የፈለግነው።
እንዲህ ያለ ሁኔታ ቀደም ሲል በደብረ ብርሃንና አርባ ምንጭ ከተማ የክልሉ መንግስት የፖሊስና የደህንነት አባላት በአነስተኛና ጥቃቅን የተደራጁ ወጣቶችን በመጠቀም ስብሰባቸው እንዲደናቀፍ ማድረጉን በመግለጽም ይከሳሉ።
ችግሩን ይፈታሉ ያልናቸው የፖሊስ ኃላፊዎችን መጥተው ልጆቹ ጋር በመተባበር በፍጹም ህግና ስርዓት ለማስከበር ፈቃደኛ ሆኖ አለመገኘት አጠቃላይ ጎልቶ የወጣው ነገር አሁን ትልቁ ስጋት እየሆነ ያለው ሀገሩን ሞልቶ ተንሰራፍቶ ያለው ካድሬ ፍጹም አላነቃንቅ አላፈናፍን የሚል ሁኔታ ላይ መገኘት ነው። ይህን ደግሞ እየታየ እየታወቀ ደግሞ ጉዳዩን መርምሮ እኛ የተናገርነው ስህተት ከሆነ ስህተት ነው ብሎ ማስተባበል ደግሞ ትክክል መሆኑ ሲገኝ ይህ ነገር ይታረማል ብሎ ህዝቡን ይቅርታ የሚጠይቅ አካል መጥፋቱ እጅግ ጉዳዩን አሳሳቢ አድርጎታል።
በዚህ በአንድ የጎንደር ጉዳይ ስሙ የተነሳው የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊው አቶ ጣይር መሐመድ ኢዜማ በአብን ላይ ያነሳው ክስ ተገቢ አይደለም ሲሉ ያስተባብላሉ።
እኔ ከዚህ ጋር እንግዲህ የኢዜማ ክስ አብን መንግስት አይደለም የተቃዋሚ ተፎካካሪ ድርጅት ነው። በአማራ ህዝብ ትኩረት አድርጎ እየሰራ ያለ ድርጅት ነው። ህግን በማክበር በማስከበር ጉዳይ ላይ አብን አይደራደርም። ህግ መከበር አለበት። እኛ በርካታ ቦታዎች ላይ ሂደን እኛም ቢሆን በምርጫ ቅስቀሳም ሆነ ደጋፊዎቻችን ጋር መነጋገር እንፈልጋለን። ይህንን የሚያስብ ዲሞክራሲ እንደመርህ የሰዎችን ባህሪ በነጻነት ሀሳባቸውን የመግለጽና ሰብሰብ መብታቸው ይከበር ብለን የምንጠይቅ የፖለቲካ ኃይል በዚህ መልኩ የኢዜማ ስብሰባ እንዲደናቀፍ አንሰራም። ምናልባት በእነሱ በኩል አሁን በምን መንገድ እንዳገናኙት ከአብን ጋር ባናውቅም እንግዲህ ህግ ማስከበር የመንግስት ስራ ነው። ጉዳይ ላይ የብልጽግና ፓርቲ በአማራ ክልል የሚለውን ቢከሱ ታማኒነት ይኖረዋል። ማንም ሄዶ ግን አብን ነኝ ሊል ይችላል። እኛ አሁን የሆነ ቦታ ላይ ስብሰባ እየሰበሰብን እኛ ኢዜማዎች ነን አብኖች እዚህ መሰብሰብ አትችሉም ስላለን አንድ ሰው በትክክል ያን ሰው የኢዜማ ሰው ነው ወይ ብሎ እርግጠኛ መሆን ከአንድ የፖለቲካ ድርጅት ትንሽ በዚህ መልኩ እርግጠኛ ሆነ መምጣታቸው ለእኔ ግልጽ አልሆነልኝም። ነገር ግን በመርህ ደረጃ ህግ ይከበር፣ በእኛ በኩል ግን ክሱ ያን ያህል ውሃ የሚያነሳ አይደለም። የእኛና አባሎችና ድርጅትን ለመክሰት የሄዱበት መንገድ
የብልጽግናው አቶ አወሉ መንግስት ጸጥታ አያስከብርም በሚል ለተነሳውም የጎንደሩን ሁኔታ አስታውሰው አሁን ችግሩ ተቀርፏል ይላሉ።
ዜማ በዛ ሰዓት አማራ ክልል አካባቢ የተወሰነ የጸጥታ ችግር ነበረ። እሱ አሁን በህዝብና በመንግስት ቅንጅት በተሰሩ የጸጥታ ስራዎች ለውጡ አለ፣ መሻሻል አለ። ያንን ማድረግ አንዳንድ ዝንባሌዎች አሉ። ይሄ የኔ ቦታ ነው፣ እዚህ አትድረስ፣ እዚህ አትምጣ የሚሉ የተወሰኑ እንደዚህ አይነት ምልክቶች አሉ። ነገር ግን እነዚህ አይነት ምልክቶች መንግስት ያለምንም መደራደር ያለምንም መቅማማት የማስተካከያ እርምጃ በመውሰድ ላይ ይገኛል።
የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙ ምላሻቸው ከአቶ አወሉ ብዙም የራቀ አይደለም። የክልሉ መንግስት ጸጥታን ለማስከበር ተግቶ እየሰራ ነው የሚል ነው።
በእኛ በኩል እንግዲህ እንደሚታወቀው ነው የአማራ ክልል ፖሊስ የክልሉን ጸጥታ ሰላም ማስከበር ነው ስራው። መንግስት የሚያወጣቸውን መመሪያዎች፣ ደንቦች፣ አዋጆች ማስከበር ነው ስራው። ይሄ ምርጫም እንደተመለከተ ያነሳሽ አንድ የመንግስት ስራ ስለሆነ መንግስት በሚያወጣው መመሪያና ህግ መሰረት ለማስፈጸም ከመቼውም በላይ ዝግጁ ነው። እንግዲህ ይሄ ከግልም ከተለያየ ስሜትም እየተነሱ የሚነሱ ጥያቄዎች ፓርቲዎች ብዙ ጊዜ በራሳቸው የውስጥ ችግር ያን መፍታት ያቅታቸው ወደ ጸጥታ ኃይል የማምጣት ነገርም አለ እና እኔ እንዲያውም አድቫይስ የማደርገው እዛ ላይ ቢሰሩ ነው እንጂ በእኛ በኩል በተቻለን መጠን በምንችለው ሁሉ ነጻና ፍትሃዊ ምርጫ የሚባለው ነገር እንዲደረግ የጸጥታ ማስከበር ስራ ለመስራት ከመቼውም በላይ ዝግጁ ነን እኛ።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ምርጫውን ፍጹም ዴሞክራሲያዊ፣ ሰላማዊና ተአማኒነት ያለው ለማድረግ በቦርዱ በኩል የሚደረገው ጥረትና እንቅስቃሴ ብቻውን በቂ እንዳልሆነ ይናገራሉ። ሆኖም ግን በቦርዱ በኩል የአሰራር ገለልተኝነትና ግልጸኝነት እንዲኖር ከማረጋገጥና ለህግ ብቻ ታማኝ ከመሆን አኳያ መወጣት ያለባቸውን ኃላፊነት በሙሉ እየተወጡ መሆኑን ይናገራሉ። በህዝብ ፊት በመሃል ላይ የተቀበልነው አደራና የገባነው ቃል ኪዳንም ይህን እንድናደርግ ያስገድደናል ይላሉ። ከዚህ አንጻር ከምርጫው ዝግጅት ጋር ተያይዘው የሚነሱትን የቅድመ ምርጫ አቤቱታዎች በሙሉ በዝርዝር ቀርበውለት ቦርዱ እየተመለከታቸው መሆኑን ተናግረዋል።
እነዚህ አቤቱታዎች እንግዲህ በእኛም በኩል ቀርበውልናል። ከመነሻውም ቦርዱ አቤቱታዎቹ በጣም በዝርዝር ችግሮች ተፈጥሮ ከሆነ ፈጻሚ ማን ነው፣ በምን አይነት ሁኔታ ነው የተፈጸመው እንዲህ የሚለውን ዝርዝር ባጋራ ፓርቲዎቹ እንዲያቀርቡ ጠይቋል። እሱን አተናግቶ በማቅረብ የተወሰነ ቀናት ተሽቶባቸው ነበረ። አሁን ግን አሁን ቅድም አንቺ የጠቀሻቸው ፓርቲዎች ሁሉም በሚባል ደረጃ አቤቱታዎቻቸውና ዝርዝራቸውን አሰናድተው አሟልተው አቅርበዋል። እኛም ለሚመለከተው የህግ አስፈጻሚ በዚህ ጉዳይ ላይ ማብራሪያ እንዲሰጠን የሚመለከተውንም ኃላፊ እኛ ጋር ቀርቦ እንዲያስረዳን ጠይቀናል እና በሚቀጥለው ሳምንት ውስጥ የክልል መስተዳደሮቹ የሚመለከታቸው ስልጣን አካላት ምላሽ ይሰጡናል። ላይም መፍትሄ እናስቀምጣለን ብለን ነው የምናምነው። ሁኔታዎቹ እየተመለከትናቸው ነው። እንግዲህ
ሌላው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ ፕሮፌሰር ብርሃኑ ነጋ ባለፈው ሳምንት በሰጡት አጠቃላይ አገራዊ ጉዳይን በሚመለከተው መግለጫ ላይ ምርጫውን በተመለከተ ባነሱት ዝርዝር ነጥቦች በዚህ የቅድመ ምርጫ ሂደት የብልጽግና ፓርቲ የታችኛው የመንግስት መዋቅር የመንግስትና የፓርቲ ኃላፊነትን አደባልቋል ሲሉ ወቅሰዋል።
በተለይ ከምርጫው ጋር በተያያዘ ለገዢው ፓርቲ ማስመረጫ ገንዘብ ማስተባበር በሚል እየተካሄደ ያለው መንገድ የምርጫውን የመወዳደሪያ ሜዳ እጅጉን ሚዛናዊነትን ቸርነት የጎደለው እንዲሆን ከማድረጉም በላይ ከምርጫው በኋላ ሊመጣ የሚችለውን የሙስና አካሄድ የሚያሳይ ነውና ካሁኑ ጥንቃቄ ሊደረግበት ይገባል። በዚህ ሂደት የመንግስትና የፓርቲ ኃላፊነቶችን የሚያደበላልቁ እርምጃዎች ማየታችን እጅግ አሳሳቢ ነው። የፓርቲ ሳይሆን የመንግስት ኃላፊነት ያለባቸው የገቢዎች ባለስልጣን ኃላፊዎች የሚቆጣጠሩትን የንግድ ማህበረሰብ ለብልጽግና ፓርቲ ገንዘብ እንዲያዋጣ ሲጠይቁ በአንዳንድ ቦታ ለምሳሌ በአዳማ ከተማ በአንድ ክፍለ ከተማ የገቢዎች ባለስልጣን ማህተም ባለበት ደብዳቤ ነጋዴዎች ለብልጽግና ፓርቲ ገንዘብ እንዲያስገቡ ሲጠየቁ እነኚህ ነጋዴዎች ለሚደግፉት ፓርቲ በፈቃደኝነት ገንዘብ ሰጥተናል ብለው ሳይሆን ካልከፈል ነገ ያላግባብ ግብር ይጫንብናል ብለው ፈርተው እንደሚሆን አለማሰብ እንዲፈጠር እንፈልጋለን የሚሉትን ስርዓት ምንነት በቅጡ አለመረዳት ነው። በተለይ አንዳንዶቹም የከተማ የወረዳ ኃላፊዎች ገንዘቡን ባንክ አላስገባችሁ ሱቃችሁን እናሽጋለን በማለት እስከ ማስፈራራት ድረስ የደረሱም አሉ።
የብልጽግናው የህዝብና የዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሉ አብዱ እንደ ሌሎቹ ፓርቲዎች አቤቱታ ሁሉ የኢዜማውንም አይቀበሉትም።
እኛ ሰውን ሲጀምር ማስገደድ የሚለው ነገር የለም። ማስገደድ በፍላጎት ፍላጎቱ ያለው ነገር የሚሰጠን ካለ እናመሰግናለን። ፓርቲው ነው፣ ሀገሩ ነው፣ እሱ የያዘስ ነው፣ ሰላም ሲኖር ሰርቶ የሚያገኝበት ሀገር ስለሆነ በራሱ ፍላጎት የሚያደርግልን ነገር ቅሬታ የለንም። ነገር ግን ተገዶ ነው የሚለው ካለ ህግ አለ። ዛሬ አስገድደን እንኳን ሳንቲም መቀበል አይደለም አንድ ነገር ማድረግ አይቻልም። ኢትዮጵያ ውስጥ ህዝቡ የታገለው ዋጋ የከፈለው ተገዶ የለመነበትን ነገር እንዲያደርግ አይደለም። ይህ ዋጋ የከፈለውና ይህ ስርዓት ያመጣው ይህንን ለውጥ ያመጣው ይሄ ለውጥ። ስለዚህ ይህ ውሸት ነው። መረጃ ያለን ካሉ ያቅርቡና ምርጫ ቦርድ የሚዳኘን ፍርድ ቤትም አለ። ችግር ነው። ተገድጄ ብሬን ተቀምቻለሁ የሚል አካልም ካለ ይቅረብ። ግን በፍጹም ተገዶ እንዲያደርግ አካል የለ፣ የሚያደርግም አካል የለም። ተገዶ የሚሰጥም አካልም የለም፣ ተገዶ የሚያሰጥም አካልም የለም። በፍላጎት ግን የማስተባበር የመተባበር ሁኔታ ሊኖር ይችላል። በፍላጎት ከፍላጎት ውጭ ግን አንድ ድንቡሎ ሳንትዝ የሚሰጥ ካለ እዚህ ጋር ሰጥቻለሁ የሚል ካለ ወይም ተቀብያለሁ የሚል ካለ እሱ በግድ የተቀበለ ኃይል ካለ እሱ የብልጽግና ፓርቲ አባል አይደለም። ይህ ሌላ ምናልባት ነገር ፈላጊ ችግር ሊፈጥር የፈለገ አካል ሊኖር ይችላል። እሱን ጥቆማ ስጥንና እኛ በራሳችን እንሄድበታለን። አያዘጥም ካሉ ደግሞ ለቦርድ ምስጥና ምርጫ ቦርድ ባለን የጨዋታ ህግ መሰረት ልንዳኝ እንችላለን። ስለዚህ ይሄ ብዙም መብራሪያ፣ መግለጫ፣ ዛቻ ምናምን ለመስጠት የሚያስቸግር ነገር ሳይሆን እዚህ ጋር ችግር አለ፣ ይጣራ፣ ይስተካከል ተብሎ የሚታይ ነገር ነው። አሁን በመቻቻል በመደመር ሁላችንም አንድ ሆነን ሀሳባችንን ሽጠን ፕሮግራማችንን ሽጠን ለህዝባችን ነግረን አስተምረን ከፈለገ ይመጣናል፣ ካልፈለገ ይመጣናል። ዛሬ ደግሞ አስገድደን ሳንቲም መቀበል አይደለም፣ ስብሰባ መውጣት አይደለም፣ ሌላም ነገር አይቻልም። በኢትዮጵያ ውስጥ ይሄ ካሁን በኋላ ሀራም አይቻልም።
አቶ አወሉ ይህን ጉዳይ ምርጫ ቦርድ ሊዳኘን ባሉት መሰረትም ወይዘሪት ብርቱካን ሚደቅሳን ብልጽግና ፓርቲ የመንግስት ሀብትና ንብረትን ለምርጫ መወዳደሪያ እየተጠቀመ ነው በሚል እየተወቀሰ ነው፣ ምላሽ ይስጡን ስንል ጠይቀናል።
ባልጋም አገር ውስጥ የሚኖር ሰው አቤቱታዎቹን እና ቅሬታዎቹን ሰምቻቸዋለሁ፣ እኛም ሰምተናል። ግን በግልጽ በዚህ ቀን እዚህ ቦታ ይሄኛው የመንግስት ሀብትና ንብረት በዚህ መልኩ ሲጠቅባይ ስለዋለ ቦርድ እርምጃ ውሰድ ወይም ደግሞ ማስተካከያ መፍትሄ አምጣ በጽሁፍ አልቀረበልንም። እንደዚህ አይነት አቤቱታዎች እንደዚህ አይነት አፈጻጸሞች እንግዲህ በጣም የኛ ኃላፊነት አለበት፣ ሁሉም ኃላፊነት አለበት። የመሬግሌት የምናደርገው እኛ መሆናችን ግልጽ ነው፣ በህጉም ላይ ተቀምጧል። ማንኛውም ስልጣን ላይ ያለ ፓርቲ እንደ ማንኛውም ተወዳዳሪ በሚንቀሳቀስበት ጊዜ የመንግስት ሀብትን ለዚህ ውድድር ወይም እንቅስቃሴ መዋል እንደሌለበት የተቀመጠ ነገር ነው። አሁን ስልጣን ላይ ያለው ብልጽግና ያንን ማክበር አለበት ብለን ነው የምናምነው እና ግልጽ የሆኑ ጥፋቶች ካሉ በሚቀርቡልን በማስረጃ ታግዘው በሚቀርቡልን ጊዜ የምናየው ሆናል። ከዚህ ጀምረን ደግሞ ከፍተ ወደፊት በዚህ አይነት አቤቱታዎችን ማሰማት እኛ ሀገር ሳይሆን ሌላው ዲሞክራሲ የዳበረበት ሀገር እንደዳጠረው ብዙ አቤቱታዎች ይመጣል ብለን ነው የምንጠብቀው። እና በእኛም በኩል የትስስር እና የማስፈጸም እና የመቆጣጠር አቅማችን ሰጥ ማለት አለበት። ምክንያቱም አንዳንድ ጊዜ አቤቱታዎቹ በትክክል ማረጋገጥ አስቸጋሪ ስለሚሆን ማለት ነው። ስለዚህ ፍለፊት ከሚነጥፍ ውጭ ግን በመፈጸም የሌለበት ነገር ነው። በአጠቃላይ ግን ሀገራችን ደግሞ የፓርቲና የመንግስት መንቀላ ከሌለ ለረጅም ዓመታት ባልሆነ የነበረበት ሀገር ስለሆነ ኢትዮጵያ በዛም ችግር እንደሚያጋጥም እንፈታለን። ግን ህዝብ ያስበናል። እኛ በኩል ደግሞ ያንን የሚያስፈጽም መመሪያ ለማውጣት ከዛ መመሪያውን ደግሞ መከታተያ አሰራር ለማውጣት እና ትክክለኛ የህግ አግባብ ያለው ፕራክቲስ ወይም እንቅስቃሴ እንዲኖር ለማድረግ ዝግጁነት አለ።
ኢህአዴግ ከፈረሰና ብልጽግናና ህወሓት ከተባለ በኋላ የትግራይ ክልል ገዢ ፓርቲ ህወሓት ነው። በክልሉ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎችም ከምርጫው መምጣት ጋር አያይዘው ለሚያሰሟቸው ታፈና ቤቱታዎች ተጠያቂ የሚያደርጉት ህወሓትን ነው። የትግራይ ዲሞክራሲያዊ ፓርቲ ቲዴፓ ሊቀመንበር ዶክተር አረጋይ በርሄ ፓርቲያቸው ለምርጫው የሚያስፈልገውን ዝግጅት እንዳያደርግ ህወሓት እንቅፋት እንደሆነባቸው ይናገራሉ።
የህወሓት አመራር ከዚህ ከመሀል ሀገር ሸሽቶ ሄዶ እዛ መሽጎ እኛን እንዳንንቀሳቀስ እያደረገ ነው ያ ነው። ህዝቡ አማራጭ እንዳያገኝ፣ ለውጥ እንዳያገኝ በሀገሩ ማድረግ ያለበት አስተዋጽኦ ዲሞክራሲያዊ ስርዓት ለመመስረት እና ኑሮውን እንዲሻሻል ለማድረግ የሚያስችለው ሁኔታ እንዳይፈጠር እንቅፋት እየተሰሩብን ነው ያሉ። ጽህፈት ቤታችንን እየዘጉ ነው ያሉ። አባሎቻችን እየደበደቡ እያሰሩ ነው ያለው። ስለዚህ በዚህ ሁኔታ ላይ የሚቻለንን ያህል እያደረግን ነው ያለው።
የትግራይ ክልል የፍትህ ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ቲዴፓ ትግራይ ውስጥ ቢሮ ሳይኖረው እንዴት አቤቱታ ያቀርባል ሲሉ ይጠይቃሉ።
በትግራይ ጽህፈት ቤትም የለውም፣ በትግራይም የሚንቀሳቀስ ፓርቲ አይደለም። በወሬ የምንሰማው አዲስ አበባና ጎንደር ነው የሚሰራው። ስለዚህ በምን ሞራልና ውቀት ላይ ተመስርቶ ነው ትግራይን የሚመለከት ፖለቲካ ምህዳሩን ሊናገር የሚችለው? ማለት ዝም ብሎ ስም ለማጥፋት እና ትግራይን ለማንበርከት የትግራይን ህዝብ ለመግዛት ለማሸነፍ ከሚፈልጉ ኃይሎች ጋር እየተላላኩ የትግራይን ምስልና የትግራይን ያለውን ተጨባጭ ሁኔታ ማጠልሸት ትክክል አይመስለኝም። ይህንን የትግራይን ህዝብ አይልም። እኔ አመራር ስለሆንኩኝ ብቻ ሳይሆን ለማንንም የትግራይ ተወላጅ በዚህ ሰዓት ትግራይ ውስጥ ለሚኖር ሰው ስጠይቁ ይህንን እውነታ ይነግርሻል። ትግራይ ውስጥ ያለው ሰላም አድላዊ አይደለም። ለአንዱ ሰላም ሰጥቶ ለሌላ የሚከለክል አይደለም። ማንንም የኢትዮጵያ ዜጋ በዚህ ሰዓት የኢትዮጵያ ሰላም በሚመለከት ሰላም የሆነውን ክልል በኤግዛምፕል መጥቀስ የሚችል ከሆነ የትግራይን ሰላም ነው የሚጠቅሰው። ስለዚህ ሰላም ደግሞ ለአንዱ ሰላም ሆኖ ለሌላው ሰላም የማይሆንበት ምንም ምክንያት የለም።
ዶክተር አረጋይ በርሄ በበኩላቸው መቀሌ ጽህፈት ቤት እንዳላቸው ነገር ግን እንቅስቃሴ ለማድረግ እንደተሳናቸው ይናገራሉ።
ጽህፈት ቤት መቀሌ አለን፣ ግን እዛ ልጆች ድንጋይ የሚወረውሩ ልጆች እያሰማሩ የሚገባ የሚወጣ ወደ ጽህፈት ቤቱ እያደናቀፉ እቺ የቀረችው ጽህፈት ቤት እንግዲህ ሌሎች ከተሞችን ለመክፈት ሞክረን ነበር፣ ተዘጋ። አብያዲ ሞክረናል፣ አድዋ ሞክረናል፣ ሑመራ ሞክረናል፣ ሽሬ ሞክረናል፣ ነገር ግን አዘግተውታል። ይቺ የቀረችው የመቀሌው ለማስዘጋት ላይታች እያሉ ነው የሚገኝ ይችላል። ስለዚህ ችግሩ ከባድ ነው።
በትግራይ ክልል አፈና እንደሚካሄድ በመግለጽ ቅሬታ የሚያነሳው ትዴፓ ብቻ አይደለም። የአረና ትግራይ ለዲሞክራሲያዊና ሉዓላዊነት ፓርቲ ወይም አረናም ጭምር ነው። የፓርቲው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ለምርጫ ውድድር የሚያስፈልገውን እንቅስቃሴ እንዳናደርግ በህወሓት እንታፈናለን ይላሉ።
ህወሓት በኢትዮጵያ የነበረውን ኃይል አጥቶ ሙሉ ጉልበትን ትግራይ ላይ ያደረገበት ሁኔታ የፖለቲካ ቤቱ ያው በተለይ በአረና ፓርቲና በአበረ አባላት ተደጋጋሚ የማሰር መደብደብ ክስ መስርቶ ለራስ የማሰር ልቀናት በማሰር እንዲወጡ እያደረገ ነው እና ከፍተኛ ጫና እያደረገ ነው። የህወሓት ጫና ደግሞ እንዲሁ በከፍተኛ ሁኔታ እየጨመረ ነው ያለው።
አቶ አማኑኤል አሰፋ ህወሓት እንኳን አረናን ሊያስን ቀርቶ አብሮ ለመስራት ጥረት ሲያደርግ እንደነበር ይናገራሉ።
አረናም ቢሆን
ጥሩ የሆነ ግንኙነት ከህወሓትም ከመንግስትም ጋር አብረን ለመስራት ምርጫም እየመጣ ስለሆነ በዚህ መልኩ ለመስራት የሚያስችለንን እድል ለመፍጠር 13ኛው የህወሓት ጉባኤ ላይ እንዲሳተፉ ከዛም በኋላ አብረን ለመስራት እንድንችል እንቅስቃሴ ጀምረን ነበር። ሆኖም ግን የትግራይ ውስጥ ያለው ድል ተጠቅመው አብረን እየሰራን ችግሮችን ካሉ አብረን እየተወያየን ለመፍታት የሚያስችለንን እድል ዘግተው አዲስ አበባ ነው የሚመላለሱት። ከሌሎች ሰዎች ጋር ነው የሚነጋገሩት በተለያዩ ሚዲያዎች። በቃ የህወሓት በሁሉም ቦታ በሁሉም መጥፎ የሆነ ነገሮች እንደገባ ትግራይ ውስጥ ሰላም የለም አንንቀሳቀስም ብቻ ሳይሆን ሌሎች ክልሎችም ውስጥ ያለ ያውሳውን ያለው አዲስ አስተሳሰብ የሶስተኛ ወገን አስተሳሰብ እነሱ ሲያንጸባረቁት እነሱ ሲያስተጋቡት ነው የሚታዩት እና ይሄ በጣም ትክክል ያልሆነ ነገር ነው። የትም ማለት በኢትዮጵያ ውስጥ ለማንኛውም ችግር ሊኖር ይችላል። ችግርም ካለ አብረን ችግሩን ለመፍታት የሚያስችለን እድል አለ። የፖለቲካ ፓርቲዎች ከህዝብ ጋር ላለመገናኘት፣ ከደጋፊዎቻቸው ጋር ከአባሎቻቸው ጋር ላለመገናኘት የሚዳግስ ከቁጥጥር ውጭ የሆነ ነገር እንደሌለ ግን እኔ አመራር ስለሆንኩኝ ወይም የህወሓት አባል ስለሆንኩኝ የምለው ሳይሆን እውነታው ያ ነው። ትክክል አይደለም።
የአረናው አምዶም ህወሓት መቼም ቢሆን ስህተቱን አምኖ አያውቅም ይላሉ። ስራቱ ማሳደድና ድብደባ የሚፈጸመው በአረና አባሎች ላይ ብቻ ሳይሆን ፓርቲው በሚደግፉ መደበኛ ሰዎች ላይ ጭምር ነው ሲሉ ይከሳሉ። ዶክተር አረጋይ በርሄ በበኩላቸው ትግራይ ክልል ውስጥ ባለው ሁኔታ እንደ ልብ ተንቀሳቅሶ ምርጫ ለማድረግ የሚያስችል ሁኔታ የለም ባይ ናቸው።
በጣም አስቸጋሪ ሁኔታ ነው ያለው። በዚህ ሁኔታ ምርጫ ላይ ለመሳተፍ አይቻልም። ምርጫ ማለት እኮ ሰው ህዝቡ የትኛው ፖሊሲ የእርሻ ፖሊሲ፣ ኢኮኖሚ ፖሊሲ፣ በአጠቃላይ የፖለቲካ ፖሊሲ ምንድን ነው፣ የማህበራዊ ፖሊሲ ማወቅ አለበት እንዲመርጥ ማለት ነው። ይሄ ይሻለኛል፣ ይሄ ይጠቅመኛል ለማለት ግን ይህን እንዳይሆን ህወሓትና የትግራይ ህዝብ አንድ ነው እያሉ ዝም ብሎ የሌለ ትርፍ እየተረኩ ህዝቡን በፍራቻ ተጠምዶ እንዲኖር ጠላት መጣብህ ተከባህም ምናምን እያሉ እንደዚህ የመሳሰለ ፈሪ አስጨናቂ ፕሮፓጋንዳ እያደረጉ ህዝቡ የሚፈልገውን ከዚህ ካለበት መከራ እንዳይወጣ እያደረጉት ነው ያሉ። ስለዚህ በዚህ አካባቢ ምርጫ ለማካሄድ በጣም በጣም አስቸጋሪ ነው። ከሁሉም አካባቢዎች ከሁሉም ክልሎች በባሰ ሁኔታ ምርጫ እንዳይካሄድ እየተደረገ ያለው ትግራይ ውስጥ ነው።
አቶ አማኑኤል አሰፋ ይህ ሆን ተብሎ ትግራይ ክልል ውስጥ ሰላም የለም ለማስባል የተፈጠረ አጀንዳ ነው በማለት በመከራከሪያነት ምክንያት ያቀርባሉ።
የብልጽግና ፓርቲ ምርጫ ለማድረግ ምንም ፍላጎት የለውም። እነዚህ አካላት ደግሞ ትዴፓም ሆነ አረና ከብልጽግና ፓርቲ ጋር በጣም ተቀራርበው እየሰሩ ነው ያሉት። ስለዚህ ምርጫ ለማስቀረት የሚያስችለውን ምክንያት ለመደርደር የትም ቦታ ሰላም የለም የሚለው ምክንያት ጀስቲፋይ ለማድረግ የሚመጣ ነገር ነው። ትግራይም ቢሆን ሰላም የለም፣ ከፈለጋችሁ ለትዴፓና አረናን መስማት ትችላላችሁ የሚለውን ነገር ለማድረግ ነው። እና ይሄ በጣም ትክክል አይደለም፣ ለኢትዮጵያ አይጠቅማትም።
የብልጽግናው አቶ አወሉ አብዱ ደግሞ በፓርቲያቸውም ሆነ በመንግስት በኩል ምርጫውን ስለማራዘም የተነሳ አጀንዳም እንደሌለ በመግለጽ የምርጫው ቀነ ቀጠሮ ተቆርጠዋል ይላሉ።
ያው በተቀመጠው የጊዜ ሰሌዳ መሰረት እንዲካሄድ ኦልሬዲ ቀነ ገደብ ተቆርጦለታል። በቀነ ገደቡ መሰረት የሚሰሩ ስራዎች አሉ። በተቀመጠው የጊዜ ሰሌዳ መሰረት ሁሉም ቅስቀሳ ያደርጋል።
የኢትዮጵያ መንግስት ምርጫውን ዴሞክራሲያዊ፣ ነጻ፣ ተአማኒና ውጤቱም ተቀባይነት የሚኖረው እንዲሆን ለማድረግ ከሚመለከታቸው ጋር ሁሉ ተባብሮ ለመስራት እየተጋ መሆኑን በጠቅላይ ሚኒስትር አብይ አህመድ አማካኝነት ከአንድ ዓመት ተኩል በፊት በህዝብ ተወካዮች ምክር ቤት አስረግጦ የገባውን ቃል የአገሪቱ ፕሬዝዳንት ሳህለወርቅ ዘውዴም በዘንድሮ ዓመት የምክር ቤቱ መክፈቻ ላይ ደግመውታል።
የምናካሄደው ምርጫ በተቻለ መጠን ባለፉት ምርጫዎች ያጋጠሙንን ግጭቶች በሚያርም መልክ እንዲከናወን ነጻና ዲሞክራሲ ሆኖ ተአማኒና ተቀባይነት ያለው እንዲሆን በፖለቲካ ልሂቃንና የምልአተ ህዝቡን ተሳትፎ ያረጋገጠ እንዲሆን ይደረጋል።
መንግስት መጪውን አገራዊ ምርጫ የዲሞክራሲ ማሻገሪያ መንገድ ለማድረግ ጠንክሮ እየሰራ መሆኑን ደጋግሞ ቢናገርም የተፎካካሪ ፓርቲዎቹ የቅድመ ምርጫ አቤቱታዎችና ቅሬታዎች አላቆሙም። የኛም ዘገባ አላበቃም። ሁሉም መፍትሄ ነው ያሉትን ሀሳብ ሰንዝረዋል። አንዳንዶች በነጠላ ለሚሰነዘርባቸው ቅሬታም ምላሽ ሰጥተዋል። ሌሎች ባለሙያዎች ደግሞ በመንግስት በኩል እስካሁን ተደረጉ የተባሉ ማሻሻያዎችን እና ቀሪ ናቸው ያሏቸውንም ሀሳብ አካፍለዋል። በተከታታይ ዘገባችን የምርጫውን ሂደት እየተከታተልን እናስደምጣችኋለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።